የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ የጋቢና ቪኦኤ አድማጮች። የዛሬ ዕለት አርብ ግንቦት 21 2012 ዓመተ ምህረት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። የኮቪድ-19 ስርጭትን ለመቆጣጠር ሲባል ይህን ፕሮግራም የምናዘጋጅላችሁ እንደሚታወቀው ከየመኖሪያ ቤታችን ሆነን ነው። በዛሬ የጋቢና ጉዟችን ከያዝንላችሁ ጥንቅሮች መካከል ጥቂቶቹን አስተዋውቃችሁ።
ማይኖሪቲ መሆናችን ሴት መሆኔን ሁሉንም እኔ ለአድቫንቴጅ ነው የምጠቀምበት።
በዓለም ላይ ግዙፍ የሆነው የቴክኖሎጂ ካምፓኒ ማይክሮሶፍት ድርጅት ውስጥ በአመራርነት እያገለገለች የምትገኘው ወጣት እሴተ ስዩም ናት። የምሽቱ እንግዳችን አድርገናታል። የኢትዮጵያ ስነ ፈለክና የጠፈር ሳይንስ ምን ይመስላሉ ስንልም መጋቤ ሐዲስ ዶክተር ሮዳስ ታደሰን አነጋግረናል።
ጭቅጭቅ ላይ ስለምናሳልፍ እነዚህ ህጻናት ዘንገፈናቸው ሊሆን ይችላል እንጂ ጂኒየስ የሆኑ ህጻናት በመወለድ ላይ ይገኛሉ። እኔ ምክንያቱ ከነሱ ጋር ስለምውል አቅማቸውም ስለማቅ ነው።
መጋቤ ሐዲስ ዶክተር ሮዳስ ታደሰ ነበሩ። በምሽቱ ይደመጣል። ማህበራዊ ሚዲያን ለበጎ ምግባር እየተጠቀመም ያለ ወጣት እንግዳም አለን። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ፕሮግራሙን በመምራት እኔ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ አመሻለሁ። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታም ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 5015 የላብራቶሪ ምርመራ 137 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 968 ደርሷል። ከቅርብ ጊዜ ወዲህ አስደንጋጭ በሆነ ሁኔታ ቫይረሱ ያለምንም ንክኪና የውጭ አገር ጉዞ ታሪክ የሚገኝባቸው ሰዎች ቁጥር እየጨመረ የመጣ ሲሆን በዛሬው ዕለትም ቫይረሱ ከተገኘባቸው ሰዎች 109ኙ ምንም አይነት የጉዞ ታሪክም ሆነ ንክኪ የሌላቸው ናቸው ተብሏል። ቀሪዎቹ 20 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው፣ 8ቱ ደግሞ የታወቀ ንክኪ የነበራቸው መሆኑን የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። በሌላ በኩል በትናንትናው ዕለት የ62 ዓመት ዕድሜ ያላቸውና በሌላ በተጓዳኝ ህመም ሲረዱ የነበሩ አንድ አዛውንት የኮሮና ቫይረስ ምርመራ ተደርጎላቸው ውጤቱ ከመምጣቱ በፊት ህይወታቸው አልፏል። ውጤታቸው ኮቪድ-19 እንደነበረባቸው በማመልከቱ በኢትዮጵያ በኮሮና ቫይረስ ህይወታቸው ያለፉ ግለሰቦች ቁጥር 8 ደርሷል። በአሁኑ ሰዓት 761 ሰዎች በለይቶ ማቆያ ውስጥ ያሉ ሲሆን 4 ሰዎች ደግሞ በጽኑ ህሙማን ክፍል ውስጥ ይገኛሉ። በአጠቃላይ በኢትዮጵያ እስካሁን ድረስ 101,581 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። የሚኒያፖሊስ ከተማ ከንቲባ በፖሊሶች ቁጥጥር ስር እያለ ህይወቱ ስላለፈው ጥቁር አሜሪካዊ ጉዳይ ዛሬ ሲናገሩ ከተማይቱ ትልቅ ስቃይና ቁጣ ላይ ትገኛለች፣ ነገር ግን የደረሰውን ሞት ለመቃወም ንብረትን የማቃጠልና የዘረፋ ተግባርን መፈጸም ተቀባይነት አይኖረውም ሲሉ አስገንዝበዋል። የአፍሪካ ህብረትም በዩናይትድ ስቴትስ ጥቁር ዜጎች ላይ የሚፈጸም ተከታታይነት ያለውን ዘረኝነት እንደማይቀበል ባወጣው መግለጫ አስታውቋል። ዓለም አቀፉ የወንጀል ፍርድ ቤት በቀድሞ አይቮሪኮስ ፕሬዚደንት ሎረን ባግቦ ላይ የጣለውን የጉዞ እገዳ ትናንት ረገብ አድርጎላቸዋል። የቀድሞ ፕሬዚደንት ባግቦም በቀድሞ የስልጣን ዘመናቸው በድህረ ምርጫ ብጥብጥ ከተገደሉ 3000 ሰዎች ጋር በተያያዘ ከቀረበባቸው ክሶች ባለፈው ዓመት ነጻ ከተባሉ ወዲህ የጉዞ እገዳ ሲላላላቸው የትናንቱ የመጀመሪያ መሆኑ ተዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በማህበራዊ መገናኛዎች ላይ የቁጥጥር ጫና ሊያሳድር ይችላል ያሉትን የአፈጻጸም ትዕዛዝ ፈርመው አውጥተዋል። ትዕዛዛቸው በፍርድ ቤት ሊጸድቅ ስለመሆኑ ግን ባለሙያዎች ጥርጣሬ አላቸው። በሌላ በኩል ደግሞ የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን በጋዜጠኞች ላይ ከፍተዋል በተባለ የጥላቻና የህዝብ አመኔታን ለማሳጣት የታለመ ዘመቻ የሀገሪቱ የፕሬስ ነጻነት አደጋ ላይ መውደቁም ተዘግበዋል። አድማጮች፣ ለአሁኑ ያሉን አጫጭር ዘገባዎች እነዚህ ናቸው።
ታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። መጋቤ ሐዲስ ዶክተር ሮዳስ ታደሰ ላለፉት 2 ዓመታት ስነፈለክንና የጠፈር ስሪትን የሚመረምሩ ሐሳቦች የሚቀርቡበት አንድሮሜዳ የተሰኘ የቴሌቪዥን ፕሮግራማቸው ይታወቃሉ። ከዚህ ጥረታቸው ጋር የሚያያዙ ሐሳቦችን ለማንሳት ከሀብታሙ ስዩም ጋር ቆይታ አድርገው ነበር፣ እንደሚከተለው ይደመጣል።
እንግዲህ ቀደምት ኢትዮጵያውያን በስነ ፈለክ ሳይንስ በጣም የተራቀቁ እንደሆኑ ስመጥር ታላቅ የታሪክ ተመራማሪዎች የስነ ፈለክ ተመራማሪዎች አስቀምጠዋል። በተለይ የዛሬ 4000 ዓመት ኢትዮጵያን የመረረች ከአክናውስ ሳባና ከነቴቲ ካሎንሶ በመቀጠል ኢትዮጵያን የመረረች አንዲት ታላቅ ንግስት አለች። እሷም ካሲዮፒያ ትባላለች። በኢትዮጵያም ዶክመንት አለች፣ በሳይንስም ዶክመንት አለች። እቺ ታላቅ ንግስት እንግዲህ ኢትዮጵያ ለ19 ዓመት ስትመራ ስነ ፈለክንም በማሳደጓ ትታወቃለች። በተለይ ጠፈርን መመርመር ጅት ከመውደዷ የተነሳ በጠፈር ላይ ከዋክብት ቅርጽ ሰርተው እንደሚታዩ ማስተዋል የጀመረች ታላቅ የኢትዮጵያ ንግስት ናት። እቺ ንግስት እንግዲህ ከክርስቶስ ልደት በፊት 1890 እስከ 1871 ዘመን ቀደም ብላ የነገሰች ንግስት ስትሆን በተለይ ሳይንሱ መዝገብ ኮንስታሌሽን በመባል የሚያውቃቸውን ህብራተ ከዋክብትን ነው ለይታ ያየችው። በተለይ መስከረም ወቅት የኢትዮጵያ አዲስ ዓመት ከመሆኑ ጋር ተያይዞ በመስከረም ወቅት የሚወጡትን ከዋክብት ነበረ መከታተል የጀመረችው። ስትከታተል በእንግሊዘኛው ደብሊው የሚመስል ቅርጽ ኤም የሚመስል ቅርጽ ነው ተመለከተችው። ከዛ ባሏ ሴፈስም የኢትዮጵያ ንጉስ ሴፈስም የእርሳስ ቅርጽ ወይም የሬክታንግል እና ትሪያንግል የሚመስል በአይን የሚታይ ኮከብ አስተዋለ። ውብ ልጃቸው አንድሮሜዳን ይህንን አስተዋሉ። ስለዚህ በሳይንሱ በአስትሮኖሚ ሳይንስ ታሪክ ህብራተ ከዋክብትን ከማየት ባለፈ በስማቸው ያስጠሩ ሶስቱ ንጉሳውያን የኢትዮጵያ ንጉሳውያን ቤተሰቦች በማለት ነው የሚታወቁት። እነሱ የጀመሩት ሳይንስ አድጎ በሁለተኛው መቶ ክፍለ ዘመን ላይ 46 ፈርሰዋል ህብራተ ከዋክብትን ኮንስታሌሽን የምንላቸው። በተለይ የግሪኮ ሮማን አስትሮኖመር የነበረው ፕቶሎሚ አልማገስት በሚል መጽሐፉ ላይ ወደ 48 ህብራተ ከዋክብትን ሲመዘግብ ሶስቱን ለኢትዮጵያ ነው መዝግቦ የሰጠው። እንግዲህ ከዛም ሳይንሱ አድጎ አሁን 88 ደርሰዋል። በተለይ በ1930ዎቹ አኤዩ ወይም ኢንተርናሽናል አስትሮኖሚካል ዩኒየን 88ቱን መዝግቧል። በተለይ ሁላችንም በቀላሉ ጉግል ማድረግ ስለምንችል የናሳ ድረገጽ ላይ ኢትስ ኦፊሻል ሪኮግናይዝድ ኮንስታሌሽንስ ሬጅስተርድ ባይ ናሳ ብለን ብንገባ አንድሮሜዳ ፕሪንስስ ኦፍ ኢትዮጵያ የኢትዮጵያ ልዕልት፣ ሴፈስ ኪንግ ኦፍ ኢትዮጵያ ወይም ንጉሰ ኢትዮጵያ፣ ካሲዮፒያ ንግስተ ኢትዮጵያ ኩዊን ኦፍ ኢትዮጵያ ወይም ንግስተ ኢትዮጵያ በማለት እንግዲህ በጠፈር ካርታ ላይ በክብር ሶስቱ ለኢትዮጵያ ተሰጥቶ የኢትዮጵያ ስም በኮንስታሌሽን ካርታ ላይ ተመዝግቦ ይገኛል። እና ከአራት ሺህ ዘመን አስቀድሞ በኋላም በርካታ ሊቃውንት ተነስተው ብራና ዳምጠው ቀለም በጥብጠው ማህዋረ ከዋክብትን፣ የፀሐይን፣ የጨረቃን፣ የፕላኔቶችን የተለያዩ የስነ ፈለክ ሳይንሶችን እንግዲህ ቀምረው በብራና መዝግበው አኑረውልናል። ያ ራሱ ትልቅ ትልቅ አፍረጅና በርካታ ምስጢርን የያዘ ከኛ አልፎ በባህር ማዶ ባሉ ታላላቅ ዩኒቨርሲቲዎች ጭምር የሚጠና እውነት ነው።
የጠፈር ምርምርን የመሰሉ ዘርፎች የሀያላን ሀገራት ቅንጡ ሀሳብ የሚመስላቸው ጥቂት አይደሉም። ምድር ምስጢር ባልተመለሰበት ሁኔታ ጠፈርን፣ ከዋክብትን መመርመር ያለውን ፋይዳ የሚጠራጠሩ ወገኖችም አሉ። በእርግጥ ኢትዮጵያን በመሰሉ በማደግ ላይ ባሉ ሀገራት የሚኖሩ ሕዝቦች ይህንን የሳይንስ ዘርፍ ማጥናት የሚገባቸው ልዩ ምክንያት አለ ወይ?
በትክክል በተለይ ታላቁ ተመራማሪ ሉሲያን ዘ ቡክ ኦን አስትሮሎጂ የሚል መጽሐፍ አለው። እዛ መጽሐፍ ላይ ምን ብሎ ይጠቅሳል? በኢትዮጵያን ዘር ዘ ፈርስት ኢንቨንትድ ዘ ሳይንስ ኦፍ ስታርስ ይላል። እና የስነ ከዋክብትን ሳይንስ የጀመሩ ኢቭን ምን ይላል ኤንጌቭኒም ቱ ዘ ፕላኔት ለፕላኔቶችም ስያሜ የሰጡ ህዝቦች ናቸው ይላል። እና ወደ ባለቤቱ መመለስ አለበት። እንግዲህ እነዚህን መመርመር ህይወት እንጂ ከእለት ተእለት ጋር የሚያያዝ ህይወት እንጂ ቅንጡ ነገር አይደለም። ፀሐይ ከሌለ፣ ጨረቃ ከሌለ፣ ከዋክብት ከሌሉ ዘመንን መፍጠርም አንችልም፣ በዘመንም መሄድ አንችልም። ይህ ብቻ ሳይሆኑ አሁን የምንገናኝበት ስልክም ኢንተርኔትም አሁን እንደው ባደገው እንኳን እናወራ ብንል ወደ ጠፈር የሄዱ የተላኩ የኮሚኒኬሽን ሳተላይቶች የሚያስተላልፉት ነው። ያ ባይኖር ኖሮ አሁንም መገናኘትም አንችልም ነበረ። ስለዚህ የጠፈሩ ሳይንስ ቅንጡነት ሳይሆን ግዴታችን እየሆነ ይገኛል። በእርግጥ ቀደምት ኢትዮጵያውያኑ ፀሐይን በመመርመራቸው፣ ጨረቃን በመመርመራቸው፣ ከዋክብትን በመመርመራቸው በጣም በእጅጉ ተጠቅመውበታል። ምን ምን ጥቅም አገኙ? ራሱን ችሎ ሰፊ ነገር አለው። ዘመንን ቀምረውበታል። ለዚህ ነው ዛሬ ኢትዮጵያ ለየት ያለ ካሌንደር ወይም የዘመን ቀመር ካላቸው ጥቂት ህዝቦች በአፍሪካን በስመጥርነት ልትጠራ የቻለችው ፀሐይን በማወቃቸው የጨረቃን ምስጢር የከዋክብትን ምስጢር መዋረ ፕላኔትን በማወቃቸው የጻፉት ነው። ስለዚህ ለዘመን አቆጣጠራችን ራሱ ትልቅ ትልቅ ፋይዳ ያለው ነው። ይህ ብቻ ሳይሆን አሁን ዓለሙ ወደ ከቴክኖሎጂ ዘመን ወደ ናኖ ቴክኖሎጂ አልፎ ተርፎ ደግሞ ወደ ታላላቅ እድገቶች በእጅጉ እየገሰገሰ በመሆኑ ግዴታ እነዚህ ነገሮች መጠናት አለባቸው። ይህ ብቻ ሳይሆን የመኖርና ያለመኖርም ጉዳይ ነው ለፕላኔቷ። ምክንያቱም እንጠፈር ላይ ያሉ በተለይ በኢትዮጵያ ዶክመንቶች ኮከብ ዘቦቱ ዘነብ ጅራት ያላቸው ከዋክብት የሚባሉ ኮሜቶች አሉ። በጣም ግዙፍ አለት የሆኑ አስቴሮይድ አሉ። በድንገት መጥተው ምድራችንን ወደ አለመኖር ሊለውጧት ይችላሉ። ስለዚህ እነሱን መከታተል ማወቅ ግዴታ ሆኗል። አይ ቲንክ ለዚህ ይመስለኛል አሜሪካን በቅርቡ ስፔስ ፎርስ እስከማቋቋም የደረሰችው። ስለዚህ ዘመኑ አርፈን ቆፍረን ወይም በፋብሪካ ኑሮ ወይም በቴክኖሎጂ ብቻ የምንኖርበት ሳይሆን ከዚህም አልፎ ወደ ተለየ ቴክኖሎጂ ለመግባት አለምም የሮጠ በመሆኑ ሀገራችንም እንግዲህ እኩል መሮጥ እንዳለባት ይሰማኛል።
አንድሮሜዳ በተሰኘው ትሬቶ ላይ ወጣቶችና ህጻናትን እያቀረቡ በጠፈር ሳይንስ ዙሪያ ያነጋግራሉ። በስካሁኑ ቆይታው ኢትዮጵያ በዚህ ሳይንስ ዘርፍ ተስፋ አላት የሚያሰኙ ወጣቶችን አግኝተው ይሆን?
በትክክል አንድ የፈላስፎች አባባል አለ። ለአንድ አመት ካቀድክ ሩዝ ትከል ይላሉ። ለአስር አመት ካቀድክ ዛፍ ትከል፣ ለመቶ አመት ካቀድክ ህጻናትን አስተምር ይላሉ። ስለዚህ ለምናስባት ለወደፊት ለምናስባት ለታላቋ ኢትዮጵያ ወደፊት ከዓለም እኩል አዘምነው የሚሄዱ ህጻናትን የግዴታ መኮትኮት ማሳደግን ተገቢ በመሆኑ በሚገርም መልኩ የተለዩ ህጻናት መጥተዋል ኢትዮጵያ ላይ። ብዙዎቻችን በተራ ነገር ላይ ወይም በጭቅጭቅ ላይ ስለምናሳልፍ እነዚህም ህጻናት ዘንገፈናቸው ሊሆን ይችላል እንጂ ጂኒየስ የሆኑ ህጻናት በመወለድ ላይ ይገኛሉ። ምክንያቱም ከእነሱ ጋር ስለምውል አቅማቸውን ስለማቅ ነው። በተለይ በዘጠኝ አመት በአስር አመት በአስራ አንድ ከዘጠኝ እስከ አስራ ሶስት እድሜ ያሉ ህጻናት እጅግ የሚገርም እውቀት አላቸው። ለምሳሌ እኔ ካቀረብኳቸው ህጻናት መካከል ህጻን ሮቤል ይጠቀሳል። በአምላክ ብዙዎች አይተውታል። ምን ያህል የሂሳብ እውቀቱ፣ የፊዚክስ እውቀቱ፣ የአስትሮኖሚ እውቀቱ በጣም በጣም የሚደነቅ ነው። የአስራ ሶስት አመቱ ዲሜጥሮስ እንግዲህ በአስራ ሶስት አመቱ ወደ አራት የሳይንስ መጽሐፍና የተለያዩ ነገሮችን የሰራ ነው። ብዙ ወደ አስር አስራ ሰባት የሚሆኑ ማሽኖች በዚህ አስራ ምናምን እድሜያቸው የሚሰሩ ህጻናት ወጥተዋልና እነዚህ ህጻናት ወጣቶች ለወደፊቷ ኢትዮጵያ በጣም ተስፋዎች እንደሚሆኑ ሙሉ እምነት አለኝ። በእውነት በዚህ ምንም አይነት ጥርጥር የለኝ። ምክንያቱም ከእነሱ ጋር ከመዋሌ አንጻር ማየው እውነት ስለሆነ ነው።
ከመጋቤ ሐዲስ ሮዳስ ጋር የተደረገው ቆይታ በዚህ አላበቃም። ሰኞ ምሽት ላይ ቀሪ ሀሳቦቻቸው ይደመጣሉ። ዓለማችን በከፍተኛ ፍጥነት የሚለዋወጥ የቴክኖሎጂ ዘመን ላይ ትገኛለች። ይሁንና በዚህ ዘርፈ ብዙ የቴክኖሎጂ ሙያ ላይ የተሰማሩ ሴቶች ቁጥር አሁንም አናሳ ነው። የዛሬዋ እንግዳችን እሴተ ስዩም በዓለማችን ግዙፍ ከሚባሉት የቴክኖሎጂ ኩባንያዎች መካከል ማይክሮሶፍት ካምፓኒ ውስጥ በአመራርነት ታገለግላለች። ከስመኝሽ የቆየ ጋር አጭር ቆይታ ነበራት፣ እንደሚከተል ይቀርባል።
እሴተ ስዩም ተወልዳ ያደገችው አዲስ አበባ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷን በካቴድራልና በናዝሬት የሴቶች ትምህርት ቤት ተምራ 10ኛ ክፍል ስትደርስ ከቤተሰቦቿ ጋር ወደ አሜሪካ ያቀናችው ሴተ የሁለተኛ ደረጃ ትምህርቷን ቨርጂኒያ በሚገኘው ቲሲ ዊሊያምስ ትምህርት ቤት ጨረሰች። በቴክኖሎጂ ሙያ የመሰማራት ህልም ጨርሶ ያልነበራትና በአባቷ ገፋፊነት ህግ ለማጥናት ታስብ የነበረችው ሴተ ለኮሌጅ ኬንታኪ ስቴት ከሄደች በኋላ ያለው የትምህርት ህይወቷ ግን መደበኛ ሂደቱን የተከተል አልነበረም ትላለች።
ነገሮች ተለዋውጠው ፕሪሜድ ነው የጀመርኩት ካሌጅ። ካሌጅ ስጀምርም እርግጠኛ አልነበርኩኝም፣ ማለት ራሴን ለማግኘት ስል መንገድ ላይ ነበርኩኝ ማለት ይቻላል። ከዛ ደግሞ እንደገና ከኬንታኪ ወደ አትላንታ ሄጄ ጆርጂያ ስቴት ስጀምር ሆቴል ሬስቶራንት ኦን የሚያደርጉ ካምፕኒ ስራ አገኘሁኝና እነሱ ምን አሉኝ፣ በእኛ ፊልድ ከተመረች እኛ እንከፍልልሻለን ትምህርት ቤት ሲሉ ወደ ቢዝነስ አድሚኒስትሬሽን ለወጥኩኝ ማለት ነው። ከዛ ግን የምሰራበት ፕሮጀክት ተቋረጠና አለቃዬ በጣም ስለወደደች ሌላ ምን ስራ አለ ስላት የአይቲ ሄልፕ ደስክ ማለት ሰዎች ኮምፒውተራቸው ሲበላሽባቸው የሚደውሉበት አይነት ቦታ እንደዛ ጀመርኩኝ። ስለዚህ that was my introduction to information technology.
በዚህ መልኩ ከቴክኖሎጂ ጋር የተዋወቀችው ሴት የተማረችውንና ልምድ ያካበተችበትን የቢዝነስ አናሊሲስ ትምህርት ከቴክኖሎጂ ጋር አጣምራ ራሷን ለማዘጋጀት ጊዜ አልፈጀባትም። በቴክኖሎጂ ዙሪያ ያሉ አጫጭር ትምህርቶችን በመማርና ለአመታት ከተለያዩ የዳታ መረጃ አሰባሳቢ ወይም ዳታ አናሊቲክስ ካምፓኒዎች ጋር ስትሰራ ቆይታ የዛሬ 3 አመት በግዙፉ የቴክኖሎጂ ካምፓኒ ማይክሮሶፍት ውስጥ ተወዳድራ በሲኒየር ካስተመር ሰክሰስ ማናጀርነት ወይም የስኬታማ ደንበኝነት ከፍተኛ ኃላፊ ሆና ተቀጠረች።
ይሄንን ስራ ለመስራት ብዙ ስለ አይቲ ፊልድ ትናንሽ ነገሮች ማወቅ ነው የሚጠበቅብሽ። አሁን እኔ የምሰራበት ፕላትፎርም የኦፊስ 365 ፕላትፎርም ይባላል። ብዙ ሰው ፋሚሊያር ነው ማለት Outlook ኢሜል አለበት፣ SharePoint አለበት፣ OneDrive አለበት፣ Microsoft Teams አለበት። እና አሁን እነዚህ ነገሮች እኔ ፕሮዳክቶቹን አማቃቸው ምንድነው ከተጠቃሚው ሳይድ ነው። አንድ ቦታ ሄጄ ስለሆነ ስለዚህ ፕሮዳክት ሳወራ ከተጠቃሚዎች ጋር ኮሙኒኬት ማድረግ ይችላልሁ። ምክንያቱም ብዙ IT resource አሉ like directly technical ማውራት የሚችሉ። ግን IT-ን understand አድርጎ ግን በቢዝነሱ ማውራት መቻል እሱ ነው ለዚህ ስራ በጣም ትልቅ የሚጠቅመው ነገር። ስለ ቢዝነስ ፕሮሰስ ማውራት መቻል technical ካልሆኑ ሰዎች ጋር አውርቶ የፕሮዳክቱ ቫልዩ ማሳየት መቻል እሱ ላይ ነው እና ብዙ በልምድ ነው።
በአለማችን ላይ በቴክኖሎጂ ላይ በዛ ሙያ የሚሰማሩ ሴቶች ቁጥር አናሳ ነው። እንዴት ነው ራስሽን ቴክኖሎጂ ውስጥ ስታገኙ ምኑ ነው የሳበሽ?
ሴቶች በጣም ማይኖሪቲ ነን። ከሱም የበለጠ ደግሞ ካለር ሴቶች በጣም ማይኖሪቲ ነን። የምናገኘው ራሴን የማገኘው ብዙ ጊዜ ወንዶች you know ቲም ውስጥ ነው። ኢቭን ካስተመር ጋር ስንሄድ የምናገኘው ሞር ወንዶች እና ብዙ ማይኖሪቲ ያልሆኑ ሰዎችን ነው የምናገኘው። ያንገር ወመን የአይቲ ሌላ መልክ እንዳለው እና በሱ ስፔስ ደግሞ ሴቶች ኤክሰል እንደምናደርግ ዲስአድቫንቴጃችንን ለአድቫንቴጃችን መጠቀም አለብን ብዬ አስባለሁ። ማለት አንድ ሩም ውስጥ ወኪን ሳረክ 16 you know ነድ አይቲ ኤግዘኪቲቭስ ተቀምጠው ላገኝ ይችላልሁ። ግን ልክ ማውራት ስትጀምሪና እንዴት በጥሩ ፖዚቲቭ ወይ እንደምትመጪና ኢንፎርሜሽን የሚፈልጉት እንደምትሰጫቸው ስታውቂ ኦሬዲ you know you start trust ማግኘት ትጀምሪያለሽ። ስለዚህ ማይኖሪቲ መሆናችን ሴት መሆኔን ሁሉንም እኔ ለአድቫንቴጅ ነው የምጠቀምበት።
ሴተ በቴክኖሎጂ ሙያ ተቀጥሮ ከመስራት ባለፈ ከጓደኛዋ ጋር በመሆን በኢንፎርሜሽን ቴክኖሎጂ ላይ ድልድይ ሆኖ ለሌሎች እገዛ የሚሰጥ ብሪጅ አይቲ ሰፖርት ሰርቪስ የተባለ የዳታቤዝ ትምህርት ቤት አቋቁሞ ላለፉት 5 አመታት ከ150 ተማሪዎች በላይ አስተምረዋል። ከነዚህም ውስጥ 37 የሚሆኑት በተለያዩ የቴክኖሎጂ ካምፓኒዎች ተቀጥረው ስኬታማ ሆነዋል ትላለች ሴተ።
ከበዴራቤስ ማስተማር ብቻ ሳይሆን እኔ ደግሞ የቢዝነሱን ሳይድ also interview you know ማድረግ prepare ማድረግ ለልጁ አስተምራቸው ነበር። 99% IT experience ያላቸውም። ስለዚህ ይሄንን boot camp class ተምረው interview አድርገው ስራ ለመግባት በ IT field ውስጥ እናዘጋጃቸው ነበር ማለት ነው።
ምን አይነት ልጆችን ያስተማራችኋቸው ማለት በምን መስፈርት ነው የምትቀበሏቸው?
ብዙ ተማሪዎች ከኢትዮጵያ ጨርሰው በአካውንቲንግ፣ በማርኬቲንግ፣ በኮንስትራክሽን የተለያየ የሚመጡ አሉ። እዚህም ሀገር በሌላ ሙያ ላይ ተሰማርተው we had a lot of people for example like ነርሶች የነበሩ አወሩ በጣም ስለሚከብዳቸው now you know career መለወጥ የሚፈልጉ ምንም የባክግራውንድ ሪኳየርመንት አልነበረንም።
በቴክኖሎጂ ሙያዋ ውጤታማ የሆነችው ሴተ በበጎ ስራዎችም ትሳተፋለች። በተለይ አሁን በኮሮና ቫይረስና በኢኮኖሚ መዳከም ምክንያት አሜሪካ ውስጥ ስራቸውን ያጡ ኢትዮጵያውያንን ለመደገፍ ከሁለት ጓደኞቿ ጋር በ30 ቀን ውስጥ $12,000 በላይ አሰባስበው ለ101 ኢትዮጵያውያን ቤተሰቦች ድጋፍ አድርገዋል።
101 ቤተሰቦች መብራት፣ ውሃ፣ ኢንሹራንስ፣ ስልክ ቢሎች ወይንም ደግሞ አንዳንዶቹን ደግሞ በግሮሰሪ ከዛም ውጪ ደግሞ አንዳንድ ታሪኮች ያጋጠመን ስላለ በካሽ 150 ብር ማክሲመም በአንድ ፋሚሊ በማድረግ እንደዛ ረተን ጎላችን ላይ ለመድረስ ችለናል።
የ20 አመትና የ8 አመት ወንዶች ልጆች እናት የሆነችው ሴተ የስኬቷ ሚስጥር በራስ መተማመኔ ነው ትላለች። በተለይ ወጣቶች በትልልቅ ቦታዎች ላይ ተሰሚነት እንዲኖራቸው ራሳቸውን በአግባቡ መግለጽ መቻል አለባቸው ስትልም ልምዷን ታካፍላለች።
እኔም እዚህ ሀገር ስመጣ በጣም ሻይ ነበርኩኝ፣ ግን ከጊዜ በኋላ በስራ ዓለም ላይ ሳየው ሴት ሆነሽ ስፔሻሊ ድምጽሽን ከፍ ካላረግሽ እንደማትሰሚ አየሁት። እና በራስ ኮንፊደንስ ካለሽ ደግሞ ሌላ ሰው ሞር ሪስፔክት እንደሚሰጥሽ። ግን ሁልጊዜ የምነግራቸው ኢቨን ኢን ኢንተርፕሬት የሚመጡትን ልጆች የነበሩትን ምንድን ነው ከትምህርት ሁሉ እዚህ ሀገር ሰክሰስፉል የሚያደርገን ነገር ኮሚዩኒኬሽን ስኪል ነው። ሰዎች መጀመሪያ የሚያዩት አንቺ እንዴት ራስሽን ፕሬዘንት እንደምታደርጊ ነው። ከዛ በኋላ ነው የምትሰጪውን ኢንፎርሜሽን የሚሰሙሽ።
በቴክኖሎጂ ላይ ማንም ሰው ጥርጥር ከነበረው ከዚህ ከኮሮና በኋላ ጥቅሙ ጎልቶ ወጥቷል የምትለው ሴተ በመጪው ጊዜ እጅግ በጣም ዘርፈ ብዙና ሰፊ የስራ እድሎች ባሉት የቴክኖሎጂ ሙያ ላይ መሰማራት የሚፈልጉ ወጣቶች በሚያገኙት አጋጣሚ ራሳቸውን እያስተማሩና ከሌሎች የሙያ ዘርፎች ጋር እያዋሃዱ ስኬታማ መሆን ይችላሉ ስትል ትመክራለች። ለአሜሪካ ድምጽ ሬዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። አሁን ደግሞ ማህበራዊ መገናኛ ሚዲያዎችን ለመረዳዳትና ለደግነት እየተጠቀመ ካለ አንድ ወጣት ጋር እናስተዋውቃችኋለን። መስፍን አራጌ ይቀጥላል።
እንዳልካቸው በላይነህ በኩታበር ወረዳ ገቢዎች ጽህፈት ቤት ባልደረባ ነው። ወጣቱ ኮቪድ-19 እንደ ሀገር ያመጣው ተጽዕኖ እንደ አካባቢ ደግሞ ያስከተለው ፈተና ረፍት ይነሳዋል። እናም ከሰላምታና ከመልእክቶች መለዋወጫነት ያለፈ ወደማይጠቀምበት ማህበራዊ ድረገጽ ፊቱን አዞረ። ቴክኖሎጂን ለወገን ጥቅመዋል።
ወቅቱ ያመጣውን ወረርሽኝ በተለይም እንደ ሀገር በጠቅላይ ሚኒስትራችን የሚጀመሩ የማህበረሰብ ማንቂያ ስራዎች ማጋራት፣ እንዲሁም ሌሎች በጎ አድራጎት የሚሰሩ ድርጅቶችን ወይም ግለሰቦችን ሳይ እኔስ ያንን ተግባር ለምን ለመልካም አለውለውም በሚል ተነሳሽነት ፌስቡክ ላይ የተወሰኑ ማህበራዊ ቅስቀሳዎችን ሳይ ፌስቡክ ላይ ያሉ ጓደኞችን በቴሌግራም ቀጥታ መክፈት ነው የፈለግኩት። እና ቴሌግራም ስከፍት ሳ ትንሽ ሰዎች ነበር፣ አንዳንድ ሳ ሰዎች ነበር። እና ለጊዜው እነዚህን በመያዝ ሀሳቡን አነሳሁት። ሀሳቡ ሲነሳ ለወረርሽኙ ሊጎዱ የሚችሉ ማህበረሰቦችን የዕለት ጉርስ መሸፈን እና ነው የተዘራጀ ልማት ማህበር እንዲሁም መንግስታዊ ያልሆነ ድርጅት የለም ለራሱን ችሎ ልማት ማህበር ባለመኖሩ ያንን ቢቋቋም በሚል መንደርኛ ዓላማ ይዤ ተነሳሁ። አንድ ሁለት እያለ ዛሬ ላይ ደርሷል።
እንደ ቀልድ ሚያዝያ 5/2012 ዓ.ም የተጀመረው እንቅስቃሴ ዛሬ 1500 የሚጠጉ አባላትን ማፍራት ችሏል። ከክፍለ ሀገር እስከ አውሮፓ፣ ከአውሮፓ እስከ አሜሪካ የሚገኙ የአካባቢው ተወላጆች ጥሪውን ተቀላቀሉ። በአንድ ወር ውስጥ 350,000 ብር አሰባሰቡ።
ለወረዳውን ብቻ ሳይሆን ቀጣይ ሀገራዊ የሆኑ መፍትሄዎችን ማምጣት የሚችሉ ልጆችን ማሰባሰብ ችለናል። ሐኪሞች፣ ኢንጂነሮች፣ የቀድሞ ተማሪዎች እና ተወላጆች የሚገርም ሁኔታ ተሰባስበናል እና ትልቅ በጎ ጅምር ነው። ለጊዜው አሁን ላይ 219,000 ብር ወጪ በማድረግ በጣም የተቸገሩ ተብሎ ቀበሌ አስተዳደሩ ለሰጠን 100 የከተማ ሰዎች ደርሰናል። የረዳ ነው በአይነት ነው 25 ኪሎ ዱቄት እና 5 ሊትር ዘይት ነው የረዳ ነው 100 ሰዎች።
በቅርብ ጊዜ ውስጥ ደግሞ ከኩታበር ከተማ ውጭ ባሉ 20 የወረዳው ገጠር ቀበሌዎች ለሚኖሩ ችግረኛ ወገኖች ተመሳሳይ ድጋፍ እንደሚደረግ ወጣቱ ይናገራል። የዛሬውን ችግር ብቻ ሳይሆን የነገውን መፍትሄ እያሰብን እንሰራለን ይላል ወጣት እንዳልካቸው።
ቅድመ መከላከል ግንዛቤ ቲም ብለን ደግሞ የፈጠርነው አለ ከዚህ ከግሩፕ ውስጥ ማለት ነው። እዚህ ውስጥ በጣም የተሻሉ ልጆች ዩኒቨርሲቲ መምህራኖች አሉ ለረፍት የመጡና ለወረዳው ኮማንድ ፖስት የድርጊት መርሃ ግብር ሁሉ ወጥቶለት ምን ይሰራ ይሻላል ወረዳችን ላይ የተሻለ ግንዛቤ ለመፍጠር እንዲሁም በሽታ እየገፋ ይመጣ ሌሎች የትራንስፖርትና የገበያ አሰራሮቻችንም እንዴት መቀየት እንዳለብን በሚል ለኮማንድ ፖስት እንዲሁም ለካቢኔም ጠቋሚ የሆነ መረጃዎችን እየሰጠ ይገኛል። ምናልባት ፈጣሪ ብሎ ደግሞ በሽታ የሚመልስልን ከሆነ ይህንን መሰባሰብ ቀጣይ ለልማት ማህበር እናውለዋለን ማለት ነው።
የእድሜ ባለጸጋዋና የኩታበር ከተማ ነዋሪዋ ወይዘሮ ሙሉ ተገኝ በክፉ ቀን የተሰጡኝ ምርኩዞዎች ይሏቸዋል ወጣቶቹን።
ኧረ ደግሞ ያ ደግሞ ይዘለቃል እንዴ! ለትንሽ ለአልፍ ነበረ ወላሂ ነቢል ቁርአኔ በምን እንዲያስታወሱኝ አላውቅም። ከፍ ይበሉልኝ እዚች ሜዲያ አለች እዚች ሜዲያ ነው ሁለዚህ መቼም ይኸው ኩራራ እንዲያው ሁልቅ ያርገው እያልን ስንል
ኩራራ የሚሉት ኮሮናን ነው። ወጣቶቹ ምን ምን ሰጡት?
ዶቄት 5 ሊትር ዘይት አሁንም አለኝ ትንሽ ቀርቶኛል። ሶቶሮ እየበላሁበት ገንፎዬን እበላለሁ፣ ቂጣዬን እበላለሁ፣ ምንም አልበላው ነገር አለኝ። እንግዲህ ማንተ
ድሬ ልኳላቸው በማለት ወጣቶቹን የሚያመሰግኑት እናት ሰሞናዊው ስጋት ከሀገራችን እንዲጠፋ ምኞታቸውንም ገልጸዋል።
አመሰግናለሁ። የሞት ሀገራችን ውንጭ በል እንዲያው እዛው እንዲያው እንዲያቁም እንዲያ ያቺ አላህ ጋራ ምን ይታርገነው አልሽታየ
ወልቅ ያርግልን ያሉት መንሆን ነው።
የወጣቶቹ ጅምር ለብዙዎች አሪያ ከመሆን ባለፈ በወረዳው የሚስተዋለውን ማህበራዊና ኢኮኖሚያዊ ጫና በማርገብ የሚጫወተው ሚና ከፍ ያለ እንደሆነ የሚያስረዱት ደግሞ የኩታበር ወረዳ ምክትል አስተዳዳሪ ኢማም መሐመድ ናቸው።
በተለይ አካል ጉዳተኞች፣ አረጋውያን፣ ሴቶች፣ ህጻናቶች፣ ከስደት የተመለሱ የህብረተሰብ ክፍሎች፣ ዝቅተኛ ደሞዝ ያላቸው የመንግስት ሰራተኞች ኮሮናው እየገፋ ከሄደና ኢኮኖሚው ከዚህ የበለጠ ቅርቃር ውስጥ የሚገባ ሆኖ ከተገኘ ሊጎዱ ስለሚችሉ እነዚህ ዜጎች ስለሚታ ደጋቸዋለን በሚል ሳቤ ከዝቅተኛ 50 ብር ጀምረው እስከ 20 ሺህ ብር ድረስ እያገዙን ነው ያሉት።
መቅጠል አስተዳዳሪው የተፈጠረውን ችግር ወደ በጎ አጋጣሚ መቀየር እድል እንደተፈጠረላቸውም ይናገራሉ።
ወረዳው በርካታ ምሁራኖች በሀገር ውስጥም በውጭም ያሉት፣ ነገር ግን እነዚህ ምሁራኖች ደግሞ አካባቢያቸውን ሳይጠቅሙ የቆዩበት እድል ነበር። አሁን ከ1500 በላይ ምሁራኖችና ባለሀብቶችን አጅተናል። እነዚህ ይሄ ኮሮና ከቆመ በኋላ እንዲል ማህበር ጭምር ዞሮ አካባቢያችን እንቀይራለን የሚል ዝግጅት ውስጥ የገባንበት ሁኔታ ስላለ ለእኛ እንዲህ ጥሩ ኦፖርቹኒቲ ነው የወሰድነው ማለት ነው።
በተመሳሳይ ሁኔታ የወረይሉና አካባቢዋ ተወላጆች በኮቪድ-19 ሊደርስ የሚችለውን ቀውስ ለመከላከልና የበኩላቸውን ድርሻ ለማበርከት ማህበራዊ ድረገጽን እንደ ዋና አማራጭ በመጠቀም ላይ ይገኛሉ። አዲስ አበባ ውስጥ በንግድ ስራ የሚተዳደረው ወጣት አክሊሉ በቀለ
በኮቪድ ምክንያት ሊከሰት የሚችለው የጤናና የምግብ እጥረት ለመቅረፍ እኛም በተወለድንበትና በተማርንበት አካባቢ በውጭና በአገር ውስጥ የሚገኙ የወረይሉ ተወላጆች እና ወዳጆች ማህበራዊ ድረገጽ አማካኝነት ይህን ችግር ለመቅረፍ ነው ይህን ያቋቋሙ።
ሀሳቡን የተነሰሱት አሜሪካን ሀገር ዋሽንግተን ዲሲ የሚገኙት ወንድማችን በለሉ ጎፉ ናቸው።
ስብስቡ ፖለቲካዊ አጀንዳ የሚነዛበት የተነሱበትን ተልዕኮ የሚያደናቅፍ ጥላቻ የሚሰበክበት እንዳይሆን በጥብቅ መርህ ላይ የተመሰረተ መግባባት አለን ይላል ወጣት አክሊሉ።
የሚያስተባብሩ አለ፣ ጀርመን አለ፣ ከአሜሪካ አለ፣ ከእንግሊዝ አለ። እነዚህ ጋር ተመካክረን መመሪያ አውጥተናል። መመሪያችን ምንድን ነው? ከፖለቲካ ከሃይማኖት ከስድስት መድረክ ነጻ ነው። ይህ ማንም ሰው ኢሚዲየትሊ አንድ ነገር ሊጻፍ ይህንን ቴሌግራም ግሩፕ አንድ 10 ሰዎች የሚሆኑ የተመረጡ ሰዎች አሉ። ኢሚዲየትሊ ከዛ ስትን ላይ ያነሱታል። እኛ አላማችን የተወለድንበትን አካባቢ መርዳት፣ የማህበራዊ ችግሮችን መቅረፍ፣ የስራ አቅም መቅረፍ፣ አካባቢያችን በቴክኖሎጂ የበለጸገችና የተሻለ ህይወት እንዲኖሩ ለማድረግ ነው።
ስብስቡን እስከ ልማት ማህበር የማሳደግ ራዕይ ያለን የሚሉት ወጣቶች ዛሬ በጥቂት ሺዎች የጀመሩት መልካም ስራ ነገ ሚሊዮኖች አብረውበት ከአካባቢያቸው አልፎ ሀገራቸውን ለማቅናት የሚተጉበት ስብስብ እንደሚሆን ተስፋ አላቸው። ወጣቱን በተዛባ እይታ ለሚመዝኑ ወገኖች ስብስቡ ትምህርት የሰጠ፣ ለሌሎች ወጣቶች ደግሞ መነቃቃትን የፈጠረ መሆኑን የወረዳው ዋና አስተዳዳሪ ሰለሞን ተፈራ ለአሜሪካ ድምጽ ሬዲዮ አስረድተዋል።
በአሁኑ ሰዓት የእነሱን ፈለግ በመከተል ያለው ወጣት በራሱ እየተደራጀ እንቅስቃሴ ላይ ያለው፣ ይህንንም ደግሞ የተሻለ ለማድረግ ወጣት ምክንያሉንም የበለጠ ለማንቀሳቀስ ሲባል በራሳቸው ውጭ ባሉት ጥያቄ መሰረት ኮሚቴ ተዋቅሯል። ከወጣቱ ከድር አባላት ሃይማኖት መሪዎች ሴክተሮች እነዚህ በተለይ ወጣቱን የሚያገኙ ስራ እድል ፈጠራ ጋር ታይዙ የስራ ባህል ለማዳበር ሲባል እንደ ፍላጎታቸው ስለሆነ ቅድም ሳምፕል ስለላኩልን በሰጡን አቅጣጫ መሰረት አዋቅተናል። ይህ ኮሚቴ ደግሞ በወደ ስራ እንዲገባበት ነው ማለት ነው እና ትልቅ መነሳሳት አያላ ወረዳው ላይ።
የወረዳው አስተዳዳሪ እንዳስረዱት በመጪው እሁድ ከወጣቶቹ ተሰብስበው የተላከላቸውን የምግብ እህልና ዘይት ድጋፍ በወረይሉ ከተማ በካቤና ሰኞ ገበያ አካባቢ ለሚገኙ 2000 ለሚሆኑ ችግረኛ ወገኖች ይከፋፈላል። ከዚህ በተጨማሪም ወጣቶቹ ለጤና ተቋማት የንጽህና መጠበቂያ ቁሳቁሶች የላኩ ሲሆን አጠቃላይ ድጋፋቸው ከ2 ሚሊዮን ብር ይልቃል ተብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ዛሬ የጋቢና ጉዟችንን እዚህ ላይ ጨረስን። በዝግጅቶቻችን ላይ ያላችሁን አስተያየቶች በኢሜይል አድራሻችን gabinavoe@voenews.com እንዲሁም በፌስቡክ ቪኦኤ አምሃሪክ ላይ አድርሱን። ትዝታ በላቸው በፕሮግራም አርትኦት፣ ኤልያስ አስማረ በቅንብር፣ ኤደን ገረመው ፕሮግራም በመምራት፣ ሀብታም ስዩም ዜናዎቹን በማንበብ አብረናችሁ አምሽተናል። መልካም ምሽት።
ቶን ራዶኒ ቪኦኤ ሰገንታ ፋኖ ሮሞ